The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ለረጅም ጊዜ ሲያልሙት የነበረ ጉዳይ የሚሳካበት አለም እንደ ህይወት ዓላማ ያዙት የሚሞላበት ሌሎችን የመርዳት ድል ከማግኘት ጋር ተጣምሮ በህይወት እርካታ ማጎናጸፍ ስለመቻሉ ሲታመን
ያ ጊዜ ይልቁንም ታዲያ ፈጥኖ አልደርስ ሲል መቼ ይሆን በሚለው ጥያቄ ታጥቆ መቆየቱ አይቀር ይሆናል።
አንዳንዶች ታዲያ ለዚህ ሁነኛ አድርገው የሚያዩትን የተመረጠ ጊዜ ይጠቁማሉ። ቆየት ብለን በሚናስተማችሁ ወግስት ሐሳቡ አለ።
ድብልቅ ስሜት ነው የሚሰጥ። ባንድ በኩል ልክ ስራውን ያገኘህለት የሚሰማ ስሜት ነው የሚሰማ። የዛሬ 37 ዓመት ማለት ነው ከድሜህ ብዙውን ያሳለፍክበት መስሪያ ቤት፣ ክፉ ደጉን የተማርክበት፣ ወዳጆች ያፈራህበት፣ ሰዎች ያደነቅክበት፣ ከኢትዮጵያ አድማጮቻችን ጋር ቆረኝት ያረክበት፣ በፍቅር የወደክበት መስሪያ ቤት ነው።
ስለ ረጅም ሙያዊ የህይወት ጉዞ ከተደረገ ሰፋ ያለ ቃለ ምልልስ የተወሰደ ነው። ቆየት ብሎ ይቀርባል።
ወያሉላ እንደ አውሮፓውያን የቀን አቆጣጠር ግንቦት አንድ ቀን በየአመቱ የሚታሰበው የዓለም የሰራተኞች ቀን ሜይዴ ዛሬ ላይ ውሏል።
የአዲስ አበባ መስኮት ሲከፈት ንጉሴ አክሊሉ ይህንኑ ተንተርሶ ባስተናዳው የምሽቱ ቅንብሩ አንድ የቀድሞ የኢትዮጵያ የሰራተኞች ማህበር ኃላፊ ድምጽ ያሰማናል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ?
ከዛሬ እሁድ ሚያዝያ 23 2014 ዓመተ ምህረት የራዲዮ መጽሔት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የጊኒ ወታደራዊ መንግስት አመራር የሆኑት ኮሎኔል ማማዲ ድምቦያ ሀገሪቱን ወደ ሲቪል አስተዳደር ዳግም ለመመለስ የሚረዳ የ39 ወራት የጊዜ ገደብ አስቀምጠዋል። ትናንት ቅዳሜ በብሔራዊው ቴሌቪዥን ጣቢያ በተላለፈ ንግግራቸው ብሔራዊው የሽግግር ምክር ቤት እቅዱን ለሀገሪቱ ፓርላማ እንደሚያቀርብ ይፋ አድርገዋል። የአሁኑ መልእክታቸው አገዛዙ ሁሉን አቀፍ የምክክር መዋቅር ሲል የጠራው አካል በሚያዝያ ወር ከተመሰረተ በኋላ የተሰማ ነው። ይህን ተከትሎ የተጠራው ጉባኤ በርካታ ሁነኛ የፖለቲካ ቡድኖች ሳይሳተፉበት ቀርቷል። በመስከረም 2021 የአውሮፓውያኑ ዓመት በኮሎኔል ማማዲ የተመራው የጊኒ ጦር ሰራዊት አመራር ቡድን ለሶስተኛ የፕሬዝደንትነት ዘመን የሀገሪቱን ህገ መንግስት ለማሻሻል በጥረት ላይ የነበሩትን ሲቪል ፕሬዝደንት አልፋ ኮንዴን ከስልጣን ካስወገደ በኋላ የምዕራብ አፍሪካ የኢኮኖሚ ማህበረሰብ በመጻሩ ኢኮዋስ በሀገሪቱ የሲቪሎች አስተዳደር ዳግም እንዲመለስ ተቀባይነት ያለው የጊዜ ገደብ እንዲቀመጥ ሲወተውት ሰንብተዋል። ማህበረሰቡ ሀገሪቱ የሽግግር እቅዷን ይፋ እንድታደርግ እስከ ባለፈው ሰኞ ድረስ የጊዜ ገደብ አስቀምጦ ነበር። የቀድሞዋ የፈረንሳይ ቅኝ ጊኒ ይህንን የማታደርግ ከሆነ የኢኮኖሚና የፋይናንስ ማዕቀብ እንደሚጠብቃትም በወቅቱ አስታውቋል። ዘገባው የኤፍፒ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና አራት ዲሞክራት የኮንግረስ አባላት የዩክሬን መናገሻ ከተማ ኪየቭን ቅዳሜ ዕለት ጎብኝተዋል። ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተገናኝተውም ተነጋግረዋል። ጉብኝቱ ዩክሬን ለነጻነት ስለምታደርገው ፍልሚያ ለማመስገን፣ ፍልሚያው እስኪጠናቀቅ ዩናይትድ ስቴትስ ያላትን የድጋፍ ቁርጠኝነት ለማረጋገጥ ያለመ መሆኑን ፔሎሲ ለዘለንስኪ ነግረዋቸዋል። ከፔሎሲ ጋር ወደ ዩክሬን ያቀኑት የህዝብ እንደራሴዎች የካሊፎርኒያው አዳም ሼፍ፣ የማሳቹሴቱ ጂም ማክገቨርን፣ የኒውዮርኩ ግሪጎሪ ሚክስ እና የኮሎራዶው ጄሰን ክሮ ናቸው። ይህ በእንዲህ እንዳለ ቅዳሜ ዕለት በኦዴሳ አየር ማረፊያ ላይ በደረሰ የሩሲያ የሚሳይል ጥቃት የአየር ማኮብኮቢያው ጎዳና መውደሙን የዩክሬን ጦር ይፋ አድርጓል። ለሲኤንኤን ምስክርነቷን የሰጠች አንድ ግለሰብ በደቡባዊቷ ከተማ ሰማይ ላይ ቢያንስ አንድ ተዋጊ አውሮፕላን መመልከቷን የአደጋ ጊዜ ደወል ከተሰማ በኋላ ፍንዳታዎች በመላ ከተማዋን እንደተሰሙ ተናግራለች። ሩሲያ የዩክሬንን ምስራቃዊ የዶንባስ ቀጠና ብትደበድብም ሶስት ያነጣጠረችባቸውን ስፍራዎች ማለትም ሊማን፣ ሴቨሮዶንቴስክና ፓፕሳናን ለመቆጣጠር እንደተሳናት የዩክሬን ጦር አስታውቋል። ዛሬ ዓለም አቀፉ የሰራተኞች ቀን ነው። በዚህ ቀን በአውሮፓ በተለያዩ ከተሞች የተቃውሞ ሰልፎች ተስተናግደዋል። በፈረንሳይ የሚገኙ ዜጎችና የሰራተኛ ማህበራት በድጋሜ የተመረጡትን ኢማኑኤል ማክሮንን ሲቃወሙ ውለዋል። የቱርክ ፖሊስ በበኩሉ በ1977 የአውሮፓውያኑ ዘመን በዚህ ቀን 34 ሰዎች በተገደሉበት የታክሲም አደባባይ የተሰባሰቡ ሰልፈኞችን ከቦ 164ቱን አስሯል። በጣሊያን ደግሞ ሶስት አበይት የሰራተኛ ማህበራት ስራ ለሰላም በሚል መርህ ትዕይንተ ህዝብ አድርገዋል። በተመሳሳይ በስሎቫኪያና ቼክ ሪፐብሊክ ሰራተኞችና ተማሪዎች ለዩክሬን ድጋፋቸውን በሰልፍ አሳይተዋል። የቻይና የአደጋ ጊዜ ሰራተኞች በድንገት በተደረመሰ ህንጻ ፍርስራሽ ውስጥ ተጣብቃ ከ50 ሰዓታት በላይ ያሳለፈች ሴት በህይወት ለማትረፍ ችለዋል። እንደ ሀገሪቱ መንግስት የዜና አውታሮች አሁንም ግን በርካቶች በአጣብቂኝ ውስጥ ይገኛሉ። አንዳንዶቹም የደረሱበት አልታወቀም። ፖሊስ እስካሁን የአደጋው መንስኤ ናቸው ያላቸውን የህንጻውን ባለቤት ጨምሮ ሶስት በህንጻው ንድፍና ግንባታ ላይ የተሳተፉ ሰዎችን በቁጥጥር ስር እንደዋለ ጂንዋ የተሰኘው የዜና አገልግሎት ዘግቧል። እስካሁን ከዚህ አደጋ ከተረፉት ስድስት ሰዎች መካከል አንዷ መሆኑ የተነገረላት ግለሰብ ወደ ሆስፒታል ከተወሰደች በኋላ በመልካም ጤንነት ላይ መሆኗም ተነግረዋል። በሁናን ግዛት በቻንግሻ ከተማ የሚገኘው 8 ፎቆች ያሉት የንግድና የመኖሪያ ስፍራ የሆነው ህንፃ ከተናደ በኋላ 20 የሚሆኑ ሰዎች አሁንም መውጫ አጥተው እንደሚገኙ አውታሮቹ ዘግበዋል። ወደ 39 የሚሆኑት ደግሞ የደረሱበትም አልታወቀም። ፍቃድ ያላገኙ ወለሎችን በተጨማሪነት መገንባትን ጨምሮ የደህንነት ደንቡ ችን አለማክበር፣ በግንባታ ወቅት ብረት አለመጠቀም ለተደጋገሙት መሰል አደጋዎች ምክንያት ተደርገው ቀርበዋል። ዘገባው የአሶሺየትድ ፕሬስ ነው። በስተመጨረሻም ከኮቪድ-19 ጋር ከተገናኙ ዜናዎች መካከል ግሪክ በዛሬው ዕለት በሀገር ውስጥና በውጭ ሀገራት በረራዎች ላይ ጥላው የነበረውን እቅድ ማንሳቷን የሀገሪቱ ሲቪል አቪዬሽን ድርጅት አስታወቀ። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ እሁድ ምሽት ቀሪ መሰናዶዎች መልሳችኋለሁ።
እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ሚያዝያ 23 2014 ዓ.ም የራዲዮ መጽሔት ጀምሯል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን። አድማጮች፣ እስከ ምሽቱ 4 ሰዓት አብረናችሁ ዘልቃለን። ትዝታ፣ የምሽቷን ቀዳሚ ስልት ልትጋብዥን ቃል ገብተሻልና ምንድነው የምትጋብዥን?
እድሉን ስለሰጠኝ በጣም አመሰግናለሁ። አሉላ፣ እንደምታውቀው ዘፈን በጣም ወዳለሁ። ያሉትም ያለፉትም በሙዚቃቸው ቤቴ ተጨናነቀ ነው። ጥላሁንም ቴዲ አፍሮን በጣም ነው ማደንቀው። የፀሐይን ኢትዮጵያ ታበጽ በሰማው ቁጥር ግን እንባይ ተናነቀኛልና እሱ ይሰማልኛ።
የቀደመው ተዘግቶ አዲስ ምዕራፍ የሚጀምርባት
ይመስለኛል አሉላ።
ከዙ ከረጅም የሥራ ዘመን በኋላ የመጣ የእረፍት ምዕራፍሽ ነውና እንኳን ደስ ያለሽ ልሻለሁ። ከ37ቱ ዓመት ውስጥ 30 የሚሆነውን አብረን አሳልፈናል። ከስራ በተጨማሪ በግል ቤተሰባዊ ህይወታችን ዙሪያ ደስ ሲለን አብረን እየተደሰትን ስናዝን እያለቀስን አብረን ብዙ አሳልፈናል። ቤተሰብ የምታፈቅሪ ሩህሩ ለሰው ደንጋጭ ደራሽ መካሪ ደግ ሰውነትሽን ደግሜ ደጋግሜ በራሴም አግኝቼዋለሁና ከልቤ ፈጽሞ አትጠፊ። ታዲያ ከአሁን በኋላ በቀደም ስንል እንደነበረው የጧት ማንቂያ ሰዓትሽን ካሁን ወዲያ አያስፈልግሽምና በመስኮት እንደተባባልነው ወዲያ አውጥተሽ አሽቀንጥረሽ ጣይና ከምትወጂው ቤተሰብሽ ጋር እረፍትሽን በደንብ አጣጥሚ። ሰኞ ማክሰኞ የሚባል ቀን የለም ከእንግዲህ፣ ሁሉም ቀን ቅዳሜና እሁድ ነው። ደህና ሁኚልኝ። መልካም የእረፍት ጊዜ ይሁን።
አባ ወየሳነኝ በቪኦኤ ፓኖሮሞ ፕሮግራም ኤዲተር። ከትዝታ ጋር ከአምስት አመት በላይ በቅርበት አብረን ሰርተናል። ቪኦኤ ከመምጣቴ በፊት በሙያዋ በጣም ታዋቂና ተደናቂ መሆናን አውቅ ነበር። አፋኖሮሞ ሊከፈት ሲል ነው የመጣሁት። ትዝታ በመሪነት ሌላ ባልደረባችን የነበረ ሰይድ መሐመድ አሊና እኔ ሆነን ጁላይ 1996 በፈረንጆች አቆጣጠር በቪኦኤ ያፋኖሮሞ ፕሮግራም ብሮድካስት ማድረግ ጀመርን። ትዝታ ያኔ ለፕሮግራሙ ኤዲተር ነበረች። ከዚያ በፊት ጻፊ እንጂ ጋዜጠኛ ስላልነበርኩኝ ብዙ ካካበተችው ሙያዊ ዕውቀትና ልምድ ብዙ ነው ተማርኩኝ። በጣም ብዙ ነው ያረዳችኝ። እዚህ ዘርዝሬ መግለጽ የማልችላቸው ብዙ ትዝታዎች አሉኝ። እንደዚያውም ብዙ የሚያስቁኝ ገጠመኞች አሉኝ። ሶስቱንም ፍርጭቱን ስንጀምር ትዝታ በጋዜጠኝነት የላቀ ልምድ ብኖራትም አፋኖሮሞ አፈፈታችበትና ያደገችበት ቋንቋ ነው እንጂ ያልሰራችበትና ያልተለማመደች ስለሆነ ትንሽ ከብዳት ነበር። እና በዚያ ሂደት ውስጥ ብዙ የሚያስቁ ገጠመኞች ይፈጠሩ ነበር። አንድ ቀን ማስታውሰው ለአንድ ፕሮግራም ሙዚቃ መብረጥ ነበረባትና ስቱዲዮ ገብታ ስትቀዳ የመረጠችውን የአፋኖሮሞ ሙዚቃ ሰማ ደነገጥኩኝ። በርግጥ ሞቅ ያለ የሚያስጨፍር የኦሮሞ ዘፈን ነበር፣ ግን በሌላ በኩል ዘፈኑ ያብዮት የትግል ዘፈን ነበር። እና ትዝታ ዘፈኑን ዜማና ምትመውደደውን እንጂ መልክቱን አልተረዳችም ነበር። አስቆም ምን ማለት እንደሆነ ስነግራት ሁላችንም በሳቅ ተንፈራፈርን። ዘፈኑን በሌላ ተተካ። እንግዲህ እንዲህ ያሉ ብዙ ገጠመኞች ነበሩ። አንዳንድ የሚያስቁ፣ ሌላ ጊዜም ደግሞ ቻሌንጂንግ የሆኑ አብረን ያሳለፍናቸው ጊዜያት ነበሩ። ትዝታ ከ37 ዓመታት አገልግሎት በኋላ በጡረታ ከቪኦኤ ስትሰናበት እና አዲስ የህይወት ምዕራፍ ስትጀምር፣ እንግዲህ የኑሮ ሂደት ነውና ምንም ማድረግ አይቻልም። ለሁሉም በኑሮዋና በምታደርገው መልካም ሁሉም እመኝላታለሁ። ቀሪው ጊዜዋ በደስታና ሰላም የተሞላ እንዲሆን ጸሎቴ ነው።
እውነት ነው። ዳባ ያለው በጣም ብዙ የሚያስቁ ጊዜዎችን አሳልፈናል። ብዙውን ጊዜ በእኔ ነበር የሚሳቀው። እንዳለውም ደስ የሚል ጊዜ አሳልፈናል። የችግርም የመከራ ጊዜም አሳልፈናል። አው ብዙ ነገር አስታውሳለሁ። ወንጂዬ እኔ ፍቅር አንቺም ጋር እንደዚሁ 37 ዓመት ቀልድ አይደለም እኮ። ምክንያቱም እንደዚህ እንደ ጊዜው መርዘም ሁሉ ፈተናም ደስታም ይመጣል። ሁሉንም አብረን ተካፍለናል። በቃ በልቤ ይዣችሁ ነው የምሄደው። አመሰግናለሁ። ኢስራ ባልደረቦች ወዳችኋለሁ ሁሌም።
ትዝታ ምስጋናሽ ኋላ ላይ ለሚሰሙት ሌሎች ባልደረቦቻችንም ይደርሳል። ቆየት ብለን እነሱን እናመጣለን። ቆንጂት እንዳለችው ማለዳ የሚያነቃውን ደወል ማጥፋት ሊኖርብሽ ነው።
እሱም እኮ ባይጮህ እኔ መነሳቴ አይቀርም። የጠዋት ሰው ነኝ አይቀርም። ራሴን አባብልና አስተኛ
ብዙሽ ማስተኛ ሊኖርብሽ ነው።
አዎ
መልካም ነው። የስራ ባልደረቦቻችንና ወዳጆቻችን ከላኩላት አስተያየቶችና ማስታወሻዎች የሁለቱን ቆጅታየንና በመልእክቱ መግቢያ ራሱን ያስተዋወቀው የኦሮምኛ ክፍል ባልደረባችን ዳባው እየሳን ድምጽ ነው እየሰማ ነው። እንዳልኩት ቆየት ብሎም የሌሎችን እንሰማለን።
በድጋሚ አመሰግናለሁ አሉላ። ባልደረቦችን በጣም እጅግ አድርጌ ነው የማመሰግነው።
አድማጮች ቀደም ብዬ ጠቆም እንዳደረግኩትና አሁንም እናንተ ሳደርሱበት እንዳልቀራችሁት ዛሬ የራዲዮ መጽሔት በአመዛኙ ከፕሮግራሙ አዘጋጆች አንዷ በሆነችው እስከ ዛሬዋ ድረስም የዝግጅት ክፍሉም ኃላፊ በነበረችው ትዝታ በላቸው የሚጀመር አዲስ የህይወት ምዕራፍ ዙሪያ የሚያተኩር ነው። ትዝታ አዲሱ የህይወት ምዕራፍ እንደሚጀምር ዛሬ እንግዲህ አድማጮችም ጋር ደርሷል። ለረጅም ዓመታት የተከታተሉሽ በአሜሪካ ድምፅ ራዲዮ ድጋሚ እንደማያገኙሽ ማሰቡ ለእነሱም የሚከብድ ይመስለኛል።
ግን አሉላ ትንሽ አለማመጃቸዋለሁ እኮ። ምክንያቱም ቆየት ብሏል አየር ላይ እናንተ በየ15 ቀኑ የምናቀርበው የራዲዮ መጽሔት ካልሆነ በስተቀር። ለረጅም ዓመታት የማኔጂንግ ኤዲተር ስራውን ስሰራ ከዛ በኋላ ደግሞ ኮቪድ ሲመጣ እኔ በጣም የምወደው አድማጮች ጥያቄ ጠይቀው ባለሙያዎች የሚመልሱበት ፕሮግራም ቀረ። ከዛ አሁን ደግሞ ይኸው እንግዲህ ለአንድ 2 ዓመት የክፍሉ ኃላፊ ስለሆንኩኝ ድምፄ ጠፍቷል እና አለማመጃቸዋለሁ ልል ፈልጌ ነው።
መልካም ትዝታ። የጡረታ ጊዜ ፈተናው የረፍት ቀን ያ በብዙ ቀጠሮና እቅድ የሚወሰድ ጊዜ ያለመገኘቱ ነው ይባላል። ይሄ በተለይም ለረጅም ዓመታት ጥድፊያ ባልተለየው ስራ ተጠምዶ ለኖረ ሰው ትክክል ይመስላል። ስለዚህ የምታውቂው ነገር አለ? በጡረታ ጊዜ የረፍት ቀን ስላለማግኘትሽ ተዘጋጅተሻል?
በጡረታ ጊዜ ሁሉም ረፍት ስለሆነ ቀኑን እንዴት መከፋፈል እንደሚቻል ምን መሰራት እንዳለበት ከወዲሁ በተለይ ባተሌ ሆኖ ለኖረ ሰው ከባድ ነው ብዬ ነው እኔ የማስበው።
ይመስለኛል ትዝታ። ምናልባት የጥናቱንም ከአንቺ ቀድሞ ጡረታ የወጡትንም ሰዎች ልምድና ፈተና እያዛምሽ የተሻለውን ነገር የመውሰድ እድል ይኖርሻል ብዬ ተስፋ አደርጋለሁ። የጡረታ ጊዜ የራሱን ጠባይ ስላለው ከሱ ጋር መለማመድ የሚጠይቅ ይመስለኛል። እንዳንቺ በቃለ ምልልሳችን አድማጮች ያገኙታል። ከጠዋቱ 11 ሰዓት ተነስቶ አንዳንዴ እስከ ምሽቱ 5 ሰዓት የሚዘልቅ ገደብ የሌለው የስራ ጠባይ ውስጥ ለኖረ ሰው ስራ መፍታትን መለማመድ ይጠይቃል እና ፈተናው ግልጽ ይመስለኛል።
ልክ ነው እንዳልከው ነው። በጣም ብዙ ጽሁፎች አሉ። እንደዚህ ሲሯሯጡ የኖሩ ሰዎች እንዲመቀመጥ ሲጀምሩ ይሞታሉ ሁሉ ይባላል። ይሄ ሁሉ አለብን በነገር ላይ እና ፕሮግራም አውጥተን ራሳችንን በስራ መጥመድ ነው። በቃ
ስራውን አይነት እንድትለውጡ ነው። ያ ፊት እድሜ ልካችሁን የሰራችሁት አድካሚ ስራ ፈታ ዘና በሚያደርገው በሚመቻችሁ ለልባችሁ ቅርብ በሆነ ስራ እንዲተካ ነው የምንለው። ወደ ኋላ ላይ አንዳንድ ነጥቦች እናነሳለን። ትዝታ፣ ከመጪው የጡረታ ዘመንሽ መጀመሪያ ከዛሬዋ ቀን ስላደረሰሽ የአሜሪካ ድምፅ የጋዜጠኝነት ህይወት ጉዞሽ ወደምናወጋበት ብንዘልቅ ምን ይመስልሻል?
መልካም አሉላ። ከሱ በፊት ግን አንተን ማመስገን ይቻላል?
አመሰግናለሁ ትዝታ።
አሉላ፣ እውነቱን ለመናገር ስለ ሙያ ባልደረብነት፣ ስለ ታናሽ ወንድምነት፣ ስለ ሁሉ ነገር፣ ስለ ፍቅርህ፣ ስለ ክብርህ፣ ከዚያም በላይ ደግሞ እንደዚህ አብረን ይህን ፕሮግራም በምናዘጋጅበት ጊዜ ብዙን አንተ ነው የምጽፈው። እኔ አናባቢ ነኝ። ይህንን አድማጮች እንዲያውቁልኝ እፈልጋለሁ እና ለዚህ ሁሉ በጣም አመሰግናለሁ። በጣም ጎበዝ ጋዜጠኛ ነህ፣ ብልህ ነህ፣ ሙያው የሚጠይቀውን በጣም የገባህ ነህ እና መልካም እድል ለአንተም። በጣም ነው የማመሰግንህ አሉላ።
በጣም አመሰግናለሁ ትዝታ። ታዲያ ይህን ሁሉ መልካም ነገሮች ከተባልኩም በኋላ አንቺ ነው ወደምወግተበት ልሰደሽ።
ጥሩ ፕሮግራም ያለ
አው ትዝታ፣ ዛሬ አርብ የመጨረሻው የስራ ቀንሽ ነው። በአሜሪካ ድምጽ ራዲዮ ከጋዜጠኝነት እስከ ክፍል ኃላፊነት የአፍሪካ ቀንድ የሚባለው ክፍል ኃላፊነት ተሰራሽበት። ዛሬ እንደወትሮው ሁሉ ኤዲቶሪያላችን ላይ ነበር። የመጨረሻው የስራ ቀንሽ ምን ይመስላል?
ጥሩ ነው። ምንድነው ድብልቅ ስሜት ነው የሚሰጥ። ባንድ በኩል ልክ ስራውን ያገኘህለት የሚሰማ ስሜት ነው የሚሰማ። የዛሬ 37 አመት ማለት ነው። እንደዛ ነው የሚሰማ። ደስ ይላል። ምክንያቱም በጣም ብዙ ጊዜያትን ነው በአገልግሎት ዘመን አሳልፈ በጤንነት በሰላም በፍቅር ከጓደኞች መለየት እና አንተም ደግሞ ቁጭ ብለህ እንግዲህ ነገ ነው የሚጀምረው እሱ ቁጭ ብለህ ወደ ኋላ መመልከት ማረፍ መዝናናት ማን እንዴት አደላለ አንዱ እሱ ስሜት ነው። ሌላው ስሜት ደግሞ ከድሜህ ብዙን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ብዙ ነገር ያየህበት እና ወዳጆች ያፈራህበት ሰዎች ያደነቅክበት ከኢትዮጵያ አድማጮቻችን ጋራ ቀኝ ቆረኝት ያረከበት በፍቅር የወደከበት ሰብይት ነውና አሁን እሱ ሲያልቅ እንግዲህ አዲስ ምዕራፍ ነው ማለት ነው ለኔ።
በርግጥ አዲስ ምዕራፍ ነው ትዝታ። 37 አመት በጣም ረጅም ጊዜ ነው። የሙያ ህይወትሽ ብቻ ሳይሆን የህይወትሽም ትልቁ አካል ነውና እንዳልሽው ሰዓት ኑሮ መለስ ብለሽ ገጾችን ማገላበጥ ጀምሪ ብዙ ነገር መታስተውሽ ይመስለኛል። ዛሬ ግን ለአድማጮችና ለተመልካቾች እናጋራለን በወፍ በረርም ቢሆን የህይወትሽን አንዳንድ ምዕራፎች የመግለጽ ድላ ያገኘን ይመስለኛል። ምናወራው ስለጋዜጠኝነት ነው። ጋዜጠኝነትን ዛሬ ቅድም ባልሽው ልክ ስትጀምር የተሰማሽ ስሜት ጋር እንደወሰደሽ ጋዜጠኝነትና የህይወትሽን መስመር በዚህ መልኩ የማሰብ እድል የሚኖርሽ አይመስለኝም ስትገቢበት።
ስትገባበትማ ስለተከሰተው ስለ እድሉ ነው ደስ የሚል ነገር። ግን አንድ መስሪያ ቤት ገብቼ 37 አመት አገለግላለሁ ብላ አታስብም። ግን ደሞ ይገርማል ቮይስ ኦፍ አሜሪካ ለኛ ኢትዮጵያ ተወልደን እዚህ ለተማርን ሰዎች ትልቅ እድል ነው። እኔ ያላሰብኩት ነገር ነው። ምክንያቱም ጋዜጠኝነት ያጠናሁት ከሙያው ፍቅር ስለያዘኝ ነው። ነገር ግን ያ ዝግጅት ደሞ ወደ ሀገር ለመመለስና ለመስራት ነበር። እኔ ትምህርት ስጨርስ ደግሞ የሀገሬ ሁኔታ ጥሩ አልነበረም እና ወደ ሀገር መመለስ ያኔ ሰው እንደውም በገፍ ከሀገርም ይወጣበት ጊዜ ነበር። እኔ ስጨርስ ማለት ነው እንደ አውሮፓ
ሁለተኛ ደረጃ ደጨረስ ነው ለዚህ መጣሽ?
አዎ ሁለተኛ ደረጃ ተማሪ ቤት ከጨረስኩ በኋላ እዚህ ሀገር ነው የመጣሁት። እና አንድ ሁለት አመት ቆይቼ ኮሌጅ ጨርሼ ወዲያ ወዲ ትንሽ ስንገላታ ምንንም ዌትረሲንግም ምንም ከዛ ደግሞ አንድ ቦታ የፎሬን ሰርቪስ ኢንስቲትዩት የሚባል የአሜሪካ መንግስት ፒስኮሮችን እና ሌሎችን ወደ ኢትዮጵያ የሚልክበት ፕሮግራም አለ። እዛ ጋር ብቻ አማርኛ ሳስተምር ቮይስ ኦፍ አሜሪካ ተከፈተ ተባለ። በአማርኛ ብሮድካስት የሚያረግ ሬዲዮ ጣቢያ እና እንደኔ ማን የታደላለ። ስለዚህ እዚህ ገባው ማለት ነው
እንግዲህ።
እና ጥሩ አጋጣሚው ነው ማለቴ ነው ለኔ ጥሩ የሆነው
እንግዲህ እንዳልሽው ረጅሙን የህይወትሽን መንገድ የተጓዝሽበት ጊዜ በዛ ሰዓት ጀመረ። የመደበኛ ስራሽም ትልቁ ይሄ እንደመሆኑ በህይወትሽም ከቀኑ አብዛኛውን ጊዜ እንደምታሳልፍበት ስራ ከቤተሰብ ጋር ከምናሳልፈው ይልቅ እዚህ ስራ ላይ የምናሳልፈው ይበልጣል። የእድሜሽን አብላጫ ጊዜ ወስዳልና እንግዲህ ከፍ ዝቅ የሚለውን የመውደቅ መነሳትን ጨምሮ አንዳንድ ነገር ወደ ኋላ እንመለከታለን። እንደው ወደ መስክ ስራ በወስድሽ ከመስክ ብንጀምር፣ በጋዜጠኝነት ሙያ የመስክ ስራ ትልቅ ቦታ አለው። በዚያ የሚገኘውም ልምድ አስቸጋሪም አስገራሚም የተለዩ ሁኔታዎችም ይኖራሉና ከደቡብ ኢትዮጵያ ሙርሲ፣ ደቡብ ሱዳን በድርቅ ጊዜያት ለዘገባዎች ሄደሻል። በተለያዩ የኢትዮጵያ ክፍሎች የልጅነት ልምሻ ፖሊዮ ስርጭትን የሚመለከት ዘገባ ለማድረግ ተዘዋውረሻል። አስመራ ሄደሻል። እስኪ ከደቡብ ሱዳኑ እንነሳ። አስገራሚ አጋጣሚዎች ነበሩሽ ይመስለኛል።
በጣም እንግዲህ አንድ ነገር ደግሞ ልታክል የሚገባው ጋዜጠኛ ካልክ በኋላ ሴት ጋዜጠኛ እና የዛሬን አርገውና ደግሞ ያኔ ወጣት ነበርኩ ገባ
ከባድ ይሆናል።
ብዙም ደግሞ የህይወት ልምድ እና በአንዳንድ ነገር you know ላይ መቹ የሚችሉበት ጊዜ ሊፈጠር ይችላል። በሚቾ ደረጃ ማለት ነው። ውሃ ያለበት ቦታ መሄድ ትፈልጋለህ። በጣም ብዙ ነገር አለ። anyway ከዛ እንግዲህ አሁን አንተ የደቡብ ሱዳንን አነሳህ። ደቡብ ሱዳን ያኔ you know ውጊያው ይቀልጥ ነበረ ከሰሜን ሱዳን ጋራ። አሁንም እየተዋጉ ነው ለነገሩ። እና በኬንያ በኩል ነው አቋርጠህ ሎኮቾኬዮ የሚባል እነዚህ መንግስታዊ ያልሆኑ ድርጅቶች እንደው መለስ ያለሽ ከተማ የሰራውባት ቦታ ኬንያ ውስጥ ድንበር ውስጥ ይመስለኛል። በዛ ታልፍና ነው ደቡብ ሱዳን የምትሄደውና ልክ ነው ደቡብ ሱዳን ይሄድ ነው። እንዳጋጣሚ ደግሞ ልክ ደርግ ወድቆ ኢህአዴግ እንደገባ ብዙዎቹ የኢትዮጵያ ለኢትዮጵያ ይሰሩ የነበሩ ፓይለቶች ስራ አጥተው ነገር ግን ለነዚህ ለተባበሩት መንግስታት ድርጅት ወይንም ደግሞ ለመንግስታዊ ላልሆኑ ድርጅቶች ስለሚሰሩ ባንድ በሆነ አውሮፕላን ነው ይሄድ ነው ዩ ኖ ከህል ጋር ተጭነን ነው ይሄድ ነውና ማአት ኩንታል ህልና ይሄድ ነው። ኛል የተባለ ቦታ ነው እንዴ አባይ ወንዝ የሚፈስበት ናይል የሚፈስበት አካባቢ ነውና በጣም ኋላ ይቀር ሰዎቹ ገና ጫካ ውስጥ የሚኖሩ የሚበሉትም ዩ ኖ ላይክ አንዲት ድስት ነች የምትኖራቸው እንዲህ ዩ ኖ ከቦታ ቦታ ነው የሚዘዋወሩ የነበሩትና እዛ አሁን አንድ ሳምንት ያህል ነው ያሳለፍኩት። እና ከባድ ጊዜ ነበር። ድንኳን ውስጥ ነው የምትሆነው። እኔ በህይወቴ እንደ እባብ የምፈራው ነገር የለም። በጣም ነው መጠላው እባብ። እና እባብ ሁሉ መጥቶ ድንኳን ይስር እንዲበጋ ብዙ ነገር አለና ያ እንትን ልምዱ ግን ጥሩ ነው። ልምዱ ጥሩ ነው ያጠነክራል። ስለ ዓለምም ስለ ኑሮም ግንዛቤ እንዲኖርህ ያደርጋል።
አድማጮች ወጋችን አልተቋጨም። ቆየት ብለን እንመለስበታለን። ከባልደረቦቻችን ከደረሱን ድምጾች አሁን ደግሞ ክፍሉን እናሰማችሁ።
ትዝታ ጥሩ ባልደረባና ጓደኛም ነች። ትዝታ በላቸው የሚባል ስምና አብሮት ያለው ድምጽ ከአሜሪካ ድምጽ ጋር የተሳሰሩ ናቸው። ትዝታ በላቸው ብለህ የአሜሪካ ድምጽን ላታስታውስ አትችልም። ወይም የአሜሪካ ድምጽ ብለህ ትዝታ ትዝ ላትልህ አትችልም። አይቻልም። እኔ ኢትዮጵያ ሆኜ እንደ አድማጭ፣ አሜሪካ ሆኜም እንደ ባልደረባ ትዝታን ለጋዜጠኛነት ባላት እጅግ የበረታ ፍቅሯ ነው የማውቃት። ክስተቶችን ከተለዩ ማዕዘናት የማየትና ሰወር ያሉ ጭብጦችን ነጥሎ የማሽተት ችሎታዋ እጅግ ከማደንቅላት ተሰጥኦዎቿ መካከል ናቸው። የራሷ ከሆነ ልዩ አቀራረቧ ጋር ስራን አጥብቆ መያዝና ከግል ጉዳዮች መነጠልም ሌላው የአቅሟ ማሳያ ነው። እንደ ሰው እጅግ የበረቱ የህይወት አጋጣሚዎችና ፈተናዎች ደርሰውባት አይቻለሁ። እነዚያ በስራዋ ላይና በስራ ቦታዋ እንዳይንጸባረቁ የማድረግ ጥንካሬዋንም ታዝቤያለሁ። ትዝታ ሩህሩህም ነች። መከራ ስለደረሰባቸው ሰዎች ስታዝንና ስታነባ፣ በበደል ፈጻሚዎችና መከራ አድራሾች ስትቆጭና ስትናደድ አይቻለሁ። በተደጋጋሚ እነዚያን ስሜቶቿን ግን በዘገባዋ ወይም ኤዲት በመታደርጋቸው ማንኛቸውም ስራዎች ውስጥ ስታንጸባርቅ ወይም እንዲንጸባረቁ ስትፈቅድ አላውቅም፣ አላስታውስም። ትዝታ ከባልደረባነቷ ማንንም ለመርዳትና ለመደገፍ ዘወትር ዝግጁ ከመሆኗን በላይ እንደ ጓደኛም ጥሩ ጓደኛ ነች። ሁሌም አብራህ ያለች፣ ግልጽና ፊት ለፊት ተጫዋች፣ ቀላጅ። እንዲያው ነገር ባይገባት እንኳ ቀልድ ታደርገውና ሁሌም የሚነሳ ቀልድ ሆኖ ይቀራል። ትዝታ የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ፈርጥ እንደሆነች ትኖራለች። መጪ ዘመኗ የሰመረ እንዲሆን ከልብ እመኝላታለሁ፣ ለእርሷም ለቤተሰቧም።
ሰላም ትዝታ። ተወልደ ወልደ ገብርኤል ነኝ። መቼም የጥሮታ ውሳኔሽ እንደዚህ በአጭር ጊዜ ይሆናል ብዬ ባልጠብቅም ለራስሽ የሚሆን ጊዜ ማሰብሽ ተገቢ ነው። ዋናው ነገር በዚህ ረዥም የጋዜጠኝነት ሙያሽ በኢትዮጵያውያንና ኤርትራውያን የቪኦኤ አድማጮች ልብ ውስጥ የተውሽው ትውስታና በሙያሽ ያበረከትሽው አስተዋጽኦና ለሙያሽ ያለሽ ፍቅር መቼም የሚረሳ አይደለም። እንዲሁም በመጨረሻ ዓመታት የቪኦኤ አፍሪካ ቀንድ አገልግሎት ኃላፊ ሆነሽ ያሳየሽው አሳታፊ የመሪነት ስታይል ፓርቲሲፓተሪ ሊደርሺፕ ለማለት ነው አማርኛ ይገልጽ ካልሆነ በሐጺሩ እንኳ አጎሰኪ ትዝታ ሰሰናዩ መልካሙን ሁሉ ይጠብቅሽ። ተወልደ ነኝ ከትግርኛ።
የአሜሪካ ድምጽ ራዲዮ መስራት ከጀመርኩ 2 አመቴ ነው። ግን በዚህች አጭር ጊዜ ውስጥም ቢሆን ትዝታ በላቸው ለኔ ከአለቃም በላይ ነበረች። በእያንዳንዱ በምሰራው ስራ ላይ ምክር በመስጠት በማበረታታት ከምታደርግልኝ ድጋፍ በላይ ትዝታ ለኔ ልዩ ቦታ እንዲኖራት ያደረገው የእናትነት ምክሯ፣ ክትትሏ፣ ፍቅሯ ነው። የእውነቴን ነው የምለው፣ ትዝታ ሁሌም 24 ሰዓት በሯ ስልኳ ክፍት ነው። በማንኛውም ሰዓት በማንኛውም ጉዳይ ላይ በስራም ይሁን በግል ጉዳይ ብደውልላት ትመልሳለች፣ ታዳምጣለች፣ መፍትሄ ትፈልጋለች፣ ታበረታታለች። ይሄ ሁሉም ሰው እንዲወዳት የሚያደርጋት ባህሪዋ ነው። 37 አመት በአንድ ተቋም ውስጥ እጅግ በመትወደው የጋዜጠኝነት ሙያ ውስጥ መቆየት ትልቅ ነገር ነው። ብቻልና ሌላ 37 አመት ቆይታ ልምዷን እውቀቷን የበለጠ ብካፈል ደስ ይለኝ ነበር። ግን ደግሞ በዚህ አጭር ጊዜም በስራም በግል ህይወቴም በጥቂቱም ቢሆን አብሬያት የመስራትና ከሷ የመማር እድል በማግኘቴ ራሴን እንደድለኛ ነው የምቆጥረው። እንግዲህ ትዝታ በቀሪ ጊዜዋ የሚገባትን እረፍት የምታገኝበት፣ ከስራ ውጪ ለማድረግ ፈልጋ ጊዜ ያላገኘችባቸውን ስራዎች የምትሰራበት እንዲሆን እመኝላታለሁ።
ሶስቱ ባልደረቦቻችን የሰጧቸውን አስተያየቶች ነበር የሰማችሁት። ስሟን ያላስተዋወቀችው በመጨረሻ የሰማችኋት ባልደረባችን ስምኝሽ የቆየ ልዩ ናት። አድማጮች፣ የቀሩትን ባልደረቦቻችን አስተያየት ደግሞ ቆየት ብለን እናሰማለን። ትዝታ፣ ወደ አንቺ ነው የምመጣው። ቀደም ብለን የመጀመሪያውን የዜማ ምርጫሽን ባሰማንበት ወቅት ምርጫዎችሽ ብዙ በመሆናቸው ዛሬ ሙሉን ዝግጅታችንን በዜማ ምርጫው እንደምታግዢ የአንቺ ስራ እንደሚሆን ተስማምተን ነበር።
ዛሬ እድለኛ ነኝ። የተሰጠኝ ምርጫ በጣም ሰፊ ነው። ለአንተም እንግዲህ ሰፋ ያለ እድል ለመስጠት ከጥላሁን ዘፈኖች አንዱን የዘንባባ ማር ነሽ በጣም ነው የምወደው። የህይወት ያጥር ነሽ ወይም ደግሞ ህይወት ስትናፍቅኝ ከሶስት አንዱን መምረጥ ትችላለህ።
አመሰግናለሁ ትዝታ፣ ብዙ ምርጫዎች ሰጥተሽናል። በብዙዎችም የሚወደዱ ዜማዎቹን ነው የመረጥሽው። አንዱን እንስማና ወደ ወጋችን እንመለሳለን። Oh,
አድማጮች አሁን እንግዲህ የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በምሽቱ ቅንብር የዛሬውን የሰራተኞች ቀን አስታኮ አንድ የቀድሞ የኢትዮጵያ ሰራተኛ ማህበር ኃላፊ ድምጽ ያሰማናል።
ዛሬ ሜዴ ነው፣ ዓለም አቀፍ የሰራተኞች ቀን። ለመሆኑ ሜዴ ምንድን ነው? ዓለም አቀፋዊ ወዛደራዊነትስ? ዓለም የወዛደሮች ትሆናለች ሲባልስ እንዴት ነው? ይሄ ነገር አሁንም አለ? አቶ ዳዊ ኢብራሂም ይባላሉ። በአንድ ወቅት በታሪክ አጋጣሚ የኢትዮጵያ ሰራተኞች ማህበር ፕሬዝዳንት ነበሩ። አቶ ዳዊ የተወለዱት ባሌ አሊ በመትባል ስፍራ ሲሆን ትምርታቸውን በተወለዱበት አካባቢና በአዲስ አበባ ተከታትለዋል። በኢትዮጵያ ተማሪዎች ንቅናቄ ባሌ ተወልጄ ትግራይ ተሰደድኩ ይላሉ አሲምባ። እንደገና ወደ ሀገር ቤት ከተመለሱ በኋላ ትምርታቸውን ቀጥለው በርዳታ ማስተባበሪያ ኮሚሽን፣ በኩራዝ አሳታሚ ድርጅት፣ በኢትዮጵያ ቀይ መስቀል ማህበር ከሰሩ በኋላ ከ1986 ዓመተ ምህረት እስከ 1989 ዓመተ ምህረት ድረስ የኢትዮጵያ ሰራተኞች ማህበር ፕሬዝዳንት ሆነው ሰርተዋል። በመካከሉ ከኢህአዴግ መንግስት ጋር በመዋቅር ማስተካከያ ጥያቄ መሰረት ሊስማሙ ባለመቻላቸው ለህይወታቸው በመስጋታቸው ከሀገር መውጣታቸውን ይናገራሉ። አውሮፓ ኔዘርላንድ አምስተርዳም ለ21 ዓመት ቆይተው ከተመለሱ በኋላ የቀድሞ የአቃቂ ጨርቃጨርቅ ፋብሪካ ዋና ስራ አስኪያጅ አቶ ጸጋዬ ድንቁ አፈላልጎ አግኝቶልኝ ከሳቸው ጋር ተወያይተናል። ለመሆኑ ሜይዴ ምንድን ነው? አልኳቸው አቶ ዳዊን።
ሜይዴ ወይም የዓለም ሰራተኞች ቀን የሚባለው የዓለም ሰራተኞች ለዘመናት ያካሄዱትን ትግል የሚዘክሩ ባጭሩ ይሄ ሰራተኞች በጋራ የሚያከብሩት በዓል ያተኮረው 8 የስራ ሰዓት በሚል ላይ ነው። በዛን ጊዜ ሜይዴይ ታሪኩ ምንጩ ባጭሩ ለማስቀመጥ 1986 አሜሪካን ሀገር ቺካጎ በምትባል ከተማ ሄማርክ ስኩዌር በሚባል ወይም ሄማርክ አደባባይ በሚባል በ8 የስራ ቀናት ትግል በሚያደርጉት በዚያን ጊዜ አሜሪካ ሰራተኛ ማህበር የነበረው ፖልቱ ወይም FOLTU ፌዴሬሽን ኦፍ ኦርጋናይዝድ ሌበር ኤንድ ትሬድ ዩኒየንስ የሚል በኋላ AFL አሜሪካን ፌዴሬሽን ኦፍ ሌበር የሆነ ከዛ በፊት ከ1986 በፊት በ1884 በዚያን ጊዜ ሰራተኛው እስከ 16 ሰዓት ይሰራ ስለነበረ ሰራተኛ ማህበሩ ማለት ይሄ ፎልቱ ይባለ ነበረው FOLTU ያልኳችሁ 8 የስራ ቀናት ያወጃል። ይሄ መንግስት የለበትም፣ አሰሪዎች የሉበትም፣ የሰራተኛ ማህበሩ ራሱ ያውጃል። ይህንን የ8 የስራ ቀን ሲያውጅ ከ1886 ዓመተ ምህረት ግንቦት 1 ጀምሮ የስራ ቀን የስራ ሰዓት በቀን የስራ ሰዓት 8 ሰዓት ይሆናል የሚል ነበር የሰራተኛ ማህበሩ ያወጀው። ከዛ በ1884 ይሄ ሆኖ በ1885 ያወጣውን መግለጫ በ1886 ሜይ 1 የሚከበረው ያወጅነው የ8 ስራ ሰዓት በሰላማዊ ሰልፍና በስራ ማቆም ይታጀባል የሚል መግለጫ ያወጣል በ1885። ይሄንኑን 1886 ሲመጣ ቅድም በተቀስኩላችሁ ሄይማር ማርኬት በሚባል አደባባይ ስብሰባ ይጠራል። በስብሰባው ላይ ያው እንደተነገረው በሰላማዊ ሰልፍና በስራ ማቆም ይታጀባል ተብሎ በተነገረው መሰረት በአሜሪካ ወደ 300 ሺህ የሚደርሱ ሰራተኞች ስራቸውን ትተው ይወጣሉ። ወቃውት ያረጋሉ ማለት ነው። እዛው ቺካጎ የሜይዴይ እንቅስቃሴ እዚህ 8 ስራ ሰዓት ትግል በተፋፋመበት ከተማ ደግሞ ወደ 40 ሺህ ሰራተኞች ስራቸውን አቁመው ወደ አደባባዩ ይመጣሉ። ከዛ በአደባባዩ ላይ ፖሊስ ይመጣል። ሰላማዊ በአደባባዩ ተሰብስቦ ንግግር ተደርጎ እንዳለቀ ፖሊሶች ተናጋሪዎችን ለማያዝ ወደ ተናጋሪዎቹ እየገሰገሱ ሲሄዱ የሆነ ቦምብ ይወረወራል። ቦምቡ ከሰላማዊ ሰልፈኞቹ አይደለም፣ እስካሁንም ድረስ የሚባለው ወይ ከተንኳሽ ፖሊሶች ወይንም ደግሞ ከአናርኪስቶች ነው የሚባለው። አናርኪስቶች ነበሩ በዚያን ጊዜና ከሁለት በአንዱ ነው የሚባለው። ከዛ ፖሊሶች ወደ ሰልፍ ወደ ወጣ ሰራተኛ ይተኩሳሉ። ወደ 8 ሰራተኞች ይሞታሉ። ወዲያውኑ ከፖሊስ አንድ ሰው ይሞታል። በሚቀጥሉት ሳምንታት ደግሞ ወደ 7 የሚሆኑ ፖሊሶች ይሞታሉ። እዛው ላይ ፖሊሶቹ ገስግሶ ከሄዱ በኋላ 8 ተናጋሪዎችን የማህበር መሪዎችን አደራጆች ናቸው የሚባሉትን ይይዛሉ። እነዚህን 8 ሰራተኞች ለፍርድ ያቀርቡና ጁሪ በሚባል ታይቶ በስቅላት እንዲቀጡ ይወሰናል። እነዚህ 8 ሰራተኞች 8ቱ ሰራተኞች ይሄ ፍርድ እንግዲህ ይግባኝ እየተባለ ምን እየተባለ ከ1886 ወደ 1887 ይራዘምና ኖቬምበር 11 አራቱ ይሰቀላሉ። አራት የማህበር መሪዎች ይሰቀላሉ። አንድ ሰው ራሱን ያጠፋል። የተከሩት ቆይተው በኋላ የቺካጎ ካንቲባ ምህረት ያደርግላቸዋል። ይሄ በእንደዚህ እንዳለ ይሄ እንግዲህ 8 የስራ ሰዓት የጠየቁት ያን ያህል ጥቃትና የመብት ጥሰት ሊደርስባቸው አይገባም የሚል በመላ ዓለም በዛን ጊዜ ደግሞ የዚህ የግራ ፖለቲካ ያየለ ድርጅቶች በየአካባቢ የተስፋፉበት ስለነበረ በመላ ዓለም ይሄ ግፍ ነው፣ እነዚህ ሰዎች የተሰቀሉት በተግባራቸው አይደለም በእምነታቸው ነው። 8 የስራ ሰዓት ይሄ ማህበራዊ ሐሳብ ነው፣ በማህበራዊ ሐሳባቸው እንጂ ወንጀል ሰርተው አይደለም የሚል እየተካሄደ ቆይቶ በ1889 የሰራተኛ ማህበራትና የሶሻሊስት ፓርቲዎች በአውሮፓ ፓሪስ ስብሰባ ያደርጉና ሜይ 1 ይሄ 8 የስራ ሰዓት የታወጀበትና ለዛ ሲባል ይሄን ያህል መስዋዕትነት የተከፈለበት የዓለም ሰራተኞች ቀን እንዲሆን ይወስናል። ይሄ በ1889 በአውሮፓ የተወሰነ ውሳኔ በ1890 ሜይ 1 የዓለም ሰራተኞች ቀን ሆኖ እንዲከበር ይሆናል ማለት ነው። ስለዚህ ታሪካዊ አመጣጡ ይሄ ሲሆን ራሱ ሜይ ዴይ ወይም ሜይ 1 ይሄ ሁሉ እንቅስቃሴ የተካሄደበት አሜሪካ እስከዛሬም ድረስ ሜይ ዴይ አይከበርም።
አመሰግናለሁ አቶ ዳዊ። ለመሆኑ በአሜሪካ ለምንድን ነው ሜይ ዴይ የማይከበረው? በእኛስ ሜይ ዴይ የዛሬ 47 ዓመት ሲከበር ምን ተፈጥሮ ነበር? አቶ ዳዊ ይህንን ያስታውሳሉ? በሌላ ጊዜ በሌላ ፕሮግራም እንመነስበታለን። ለዛሬ በዚሁ ልጨርስ።
ንጉሴንና እንግዳውን አመስግነን ከትዝታ ጋር ወደ ጀመርነው ወግ ነው የምንመልሳቸው አድማጮች። ከዚያ በፊት ግን ከባልደረቦቻችን ድምፅ አሁንም የተወሰኑትን እናሰማችሁ።
በኢትዮጵያ የጋዜጠኝነት ታሪክ ውስጥ ተጽዕኖ ፈጣሪ ሴቶችን እንጥቀስካል። የትዝታ በላቸው ስም ከቀዳሚዎቹ ተርታ መመደቡ አይቀሬ ነው። ከዚያ በላይ ግን ትዝታ እንደ አለቃ፣ እንደ ታላቅ አሳቢ፣ እንደ ኢትዮጵያ ወዳጅ አድማጮች፣ ተመልካቾች ቢያውቁላት ይገባል ብዬ የማስበው በርካታ ግሩም ነገሮች ነበሩ። የተሰጠ ሰዓት አናሳ በመሆኑ ያንን መዘርዘር አልቻልኩም። ይሁንና አለቅነትን ከእናትነት ያስማማች ከበርካታ የፈተና ወጀብ መሃል ደጋግማ ባሽናፊነት ይወጣች የብዙ መልካም ነገሮች ተምሳሌት የመሆኗ ነገር ሁሌም በልቤ ኑራል ትዙ እንላታለንኛ ትዙ ደግነት ለተሞላባቸው ቀናት ሁሉ በእጅጉ አመሰግናለሁ። ከአሜሪካ ድምፅ በኋላ ያለው የህይወት ምዕራፍሽም በስኬት እንደሚታጀብ አስባለሁ። ለሁሉም ነገር በድጋሚ አመሰግናለሁ።
ጽዮን ግርማ እባላለሁ። የአሜሪካ ድምፅ ከተቀላቀልኩ 7 ዓመት ሆኖኛል። እንግዲህ እንደ ቀልድ 7 ዓመት ትዝታ በላቸው ነው የማውቃት አስቀድሞ ነው። እሱም መጀመሪያ በስራዎቿ ነው። ኢትዮጵያ ያለው ሎያል የሚባል የአሜሪካ ድምፅ አድማጭ ነበርኩ። የአሜሪካ ድምፅ በጣም የአማርኛ ቋንቋ አገልግሎት ረዘም ያለ አገልግሎትን ያለው በመሆኑ ለኢትዮጵያ አድማጮችም መረጃዎችን በማድረስ በጣም በቁም ነገር የሚደመጥ የሬዲዮ ፕሮግራም በመሆኑ አንዳንድ ጊዜ ትልልቅ ሰዎች የሚሰጡት ዋጋ የሚሰጡት ክብር ከፍ ያለ ነበርና ትዝታንም ማስታወሳት በአንድ አጋጣሚ ነው። አንድ ጓደኛችን ጋዜጠኛ ናት። ኢትዮጵያ የሚገኝ የአሜሪካ ድምፅ ዘጋቢ ጋር ለዘገባ በወጡበት ጊዜ ታስረው ነበር። ከአንድ ቀን አዳር በኋላ ተፈተው ወደ ቤታቸው እሷም ወደ ቤቷ ስትሄድ አባቱ አስተውሳለሁ በጣም ያስደሰታቸውና ልክ እሷን አስፈትቶ ወደ ቤት ይዟቸው ሊሄድ ለነበረ ለሷ ጓደኞች ያሉት የመጀመሪያ ንግግራቸው ትዝታ በላቸው ደወለችልኝ ነበር ያሉት። ማለት የልጃቸው መፈታት ኦፍ ኮርስ በጣም ከሚገባው በላይ አስደስቷቸዋል። ግን በጣም ትልቅ ዋጋ የሰጡት በዛ ሰዓት እሷ በታስተረችበት ጊዜ ስለ ስር ሁኔታዋ ለመጠየቅ ትዝታ በላቸው ስልክ ደውላላቸው ነበር እና በጣም ኤክሳይትድ ሆነው በጣም በስሜት ትዝታ እኮ ደወለችልኝ ያሉት እና ያ ለእኔ በጣም ትልቅ ስሜት የሚሰጥ ነገር ነበረ። በሙያዬም ትልቅ ደረጃን ለመድረስ ፍላጎት እንደነበረው ነው። እንደ አንድ ዘጋቢ እዛ ጋር ያንን በዛ ደረጃ አንዲት ሴት ድምጿ በጣም በሁሉም ሰው አእምሮ ውስጥ የሚቀመጥ አንዲት ሴት ጋዜጠኛ በዛ በትልቅ ሰው ትልቅ እድሜያቸው ትልቅና ትልቅ ሰው ነበሩና ቤት በቃ ያሳዩን ስሜት ሁልጊዜም ልቤ ውስጥ አለ እና ያኔ ያን ቀን የገባው የእሷ ስም አእምሮ ውስጥ የገባው በከፍተኛ ስሜት ነበር እና ከዛ በኋላ እዚህ ዩናይትድ ስቴትስ ለመጀመሪያ ጊዜ ስመጣ በአጋጣሚ የኤድዋርዶ ሙሮ ፌሎ ነበርኩና እዚህ ቪኦኤ ስመጣ ሳገኛት ደግሞ በጣም ተጫዋች፣ እንደዚህ ተግባቢ፣ በቃ ማስከብድ ሰው ነበረች። መጨረሻ ላይ እንግዲህ የአሜሪካ ድምፅን ስቀላቀል ደግሞ ትዝታ ለእኔ ትዝታ አለቃዬ ናት፣ ትዝታ የስራ ባልደረባዬ ናት፣ ትዝታ ጓደኛዬ ናት፣ ትዝታ እህት ናት፣ ትዝታ እናት ናት። እና ትዝታ ሪታየር ልታረግ ጡረታ ልትወጣ እሷን ከዚህ በኋላ እዚህ ቢሮ ውስጥ የለችም አናገኛትም የሚለውን ስሜት መስማት እሱን ለመቀበል መሞከር በጣም ከባድ ነው። ቢሆንም ግን ትዝታ ትልቅ ሰው ናት። ትዝታ ሁሉም ነገር የምትችል አገሯን የምትወድ ስራዋን የምትወድ ጋዜጠኝነትን የምትወድ ብዙ ነገሮችን ደግሞ አቻችላ ችላ መምራት የምትችል ብዙ ነገር ማለት የምችል አሉ ላይ ሰጠኝ ደቂቃ አጭር ስለሆነ ነው እንጂ ብዙ ነገር ማለት የምፈልጋቸውም ነገሮች ነበሩና ትዝታ አንድ ሰው ናት፣ ግን ብዙ ናት። ብዙ ትዝታዎችን ነው ይዛ የምትሄደው። ግን ደግሞ ስራዎቿ በእኛ ላይ ያሳደረችው ተጽዕኖ እኔ በተለይ ሬዲዮ ፕሮግራምን ከመጀመሪያው እለት አንስቶ የሬዲዮ ፕሮግራምን በደንብ አድርጌ ከሬዲዮ ስራ ጋር እንድትዋወቅ ጥሩ ቀርጻኛለች። ለዚህም አመሰግናታለሁ። መልካሙን ሁሉ ደግሞ ቀሪ ዘመኖቿን በሙሉ እመኝላታለሁ። ቀሪ ዘመኖቿ የደስታ እንደኝ እንዲሆኑ የምታስባቸው ነገሮች የሚሳኩበት ጊዜ እንዲሆንላት እመኛለሁ።
ስለ ትዙ ለማውራት እንግዲህ ከየት እንደምጀምር አላቅም። ምክንያቱም ለበርካታ አመታት ከሷ ጋር አብሮ የመስራት እድሉን ከገጠሙ ሰዎች መካከል አንዱ ነኝ። መጀመሪያ ትዝታን የማውቃት በድምጿ ነው። የአሜሪካ ድምጽ ቀንደኛ አድማጭ ነኝ። ኢትዮጵያ ያለሁኝ የምታቀርባቸውን ፕሮግራሞች እከታተል ነበር። ዜና ስታነብ፣ ፕሮግራም ስታቀርብ ከአድማጭ ጆሮ የማይጠፋ ድምጽ ነው ያላት። ስለዚህ የትዙ ፕሮግራሞች አድናቂ ነበርኩኝ። እዚህም ከመጣው በኋላ እንግዲህ ኮሌጅ እንደጠረስኩኝ የአሜሪካ ድምጽ ሰራተኛ የመሆን እድሉ ገጠመኝ እና የተለያዩ ፕሮግራሞችን አቀናባብር ነበር። ከማቀናባብራቸው ፕሮግራሞች የትዙ ፕሮግራም አንደኛው ነው። ከአድማጮች ጋር በስልክ የምታደርገውን ውይይት ያንን ፕሮግራም የማቀናባበር እድል ገጥሞኝ ነበርና በዛ ፕሮግራም ላይ አብሬያት ሰራ ነበር። ስለተዙ በልበሙሉነት ልናገር የምችለው ስራዋን በጣም ተወዳለች። ስራውን ጋዜጠኝነትን ታከብራለች፣ ተወዳለች፣ ራሷም ትናገራለች። በጣም ይሄንን ስራ ወደዋለሁ ትላለች እና በስራዋም ላይ ደግሞ ለስራ ያላትን ፍቅር ታይባታለች፣ ታንጸባርቃለች። ጋዜጠኝነት ማለት ለሷ ምን እንደሆነ በየቀኑ በመታደርገው በስራዋ ላይ ታይባታለች። ካንድም ሁለት ጊዜ ሪፖርተሮቻችንን ለማሰልጠን ወደ ኢትዮጵያ ከሷ ጋር የመጓዙን እድል አግኝቼ ነበር። መጀመሪያ ለልምምድ ስንሄድ ከሶማሌ፣ ከኢትዮጵያ፣ ከኤርትራ የመጡ ጋዜጠኞችን ነበር ያሰለጠነው። በጣም የተሳካ ለጋዜጠኞቹ የስራ ልምምድ ሰጥተን ተመልሰናል። ለሁለተኛው ትሬኒንግ ስንሄድ በኮቪድ ነበረ። እዚህ ቴስቱን አድርገን ሁሉን ነገር አድርገን አዲስ አበባ ገባን። አዲስ አበባ ኤርፖርት በምንደርስበት ሰዓት ማመን ያቀታል። ማስክ ግማሹ አድርጓል፣ ግማሹ አላደረገም እና በቃ አስተላለፋችን ራሱ እንደ መተቃቀፍ ያህል ነበርና በጣም ያስደነግጥ ነበር። እና በዛ ሰዓት በሁለተኛው ጉዟችን ላይ ትዙ እንግዲህ የመግቢያ ቪዛ አላስመጣችም ነበርና እንደገባን እሷን ቪዛ እንድታስመጣ ወደ ሌላ ቦታ መሯት። እኔና ሌሎቹ የሥራ ባልደረቦች ወደ ሻንጣችንን ወደ እናነሳበት ቦታ ሄደን ያው ሻንጣችንን ሰበሰብን አነሳን። ከዛ በኋላ ብንጠብቅ ትዝታ አትመጣም። ኦይስቲ አልኩኝና ጠባቂዎቹን አስፈቀድኩኝና ተመልሼ ወደዛ ወደ ቪዛ ወደሚሰጥበት ቦታ ስገባ ሰልፍ ላይ ነች ያለችው። ያለችበት ጋር ደርሼ ጎንዋ ምን ነው ስላት፣ እኔ እንጃ እንግዲህ ሆዚ ቆመናል፣ እንደምታየው አንዳንዶቹ ሰልፉን እያቋረጡ እየሄዱ ፊት ለፊታችን እኔ ምን እንደሚያደርጉ አላቅም ምናምን አለች። እንደዚሁ እያወራችኝ ሌላ ሰው መጣና ከሰልፉን ጥሶ ገባ። የዚህን ጊዜ እንግዲህ ትንሽ በስጨት አለችና አረ እንደኛ እኮ ሰልፍ ላይ ቆመናል፣ ሰልፉን ህግ አስከብሩልን እንጂ አለች። ቪዛ ከሚሰጡ ሰውዬ ቀና አለና ያ ትዝታ በላችሁ ከአሜሪካ ድምጽ ነሽ እንዴ አላት። ያው ትዝታ ሃምብል ነች፣ አንገቷን ነቅነቅ አድርጋ ጎንበስ አለች። እኔ ቶሎ ከዛ ቦታ እንድንሄድ ስለፈለኩኝ አው ትዝታ በላችሁ ነች፣ አሜሪካ ድምጽ ነች፣ ትዝታ በላችሁ ነች ብዬ ጮክ ብዬ ተናገርኩኝ። በዚህን ሰዓት ሰልፉም ላይ ያሉ ሰዎች ገልመጥ ገልመጥ ብለው አዩ። ሰውየውም እንኳን ደህና መጣሽ አላት። እዛም ሰልፉን ያዙት። ሰላም ደህና ነሽ፣ እንኳን ደህና መጣሽ፣ ሰላም አሉ ራሱ ተሳፋሪዎቹ እዛ የነበሩ ሰዎች ማለት ነው። ወዲያውኑ ተሯም ደረሰ። ተሯን ጠብቃ ቪዛዋን አስመትታ ከኤርፖርቱ ወጣን ማለት ነው። ይህንን አነሳሁበት እንግዲህ ምንም አላለችም። በቴሌቪዥን አያውቃትም፣ በሬዲዮ ብቻ ስለሰማት ኧረ እባካችሁ ህግ አስከብሩልን የምትለዋን ድምፅ ብቻ ሰምቶ አንቺ ትዝታ በላቸው ከአሜሪካ ድምፅ ነሽ ማለቱ በድምጿ ብቻ ስላወቃት በጣም ነው የገረመኝ። እንግዲህ ምንድን ነው ኢምፓክቱ ይሄ 37 ዓመት እንግዲህ በማይክሮፎን ሰምተዋት ዘን ፕሮግራሙን ተከታትለው በአድማጮች ዘንድ እንግዲህ ያ ድምጿ ተቀርጾ ቀርቷል ማለት ነው። በጣም ነው የገረመኝ። ሌላው የትዙ ጸባይ ከስራው እጅ በደስታም ሆነ በሐዘን ጊዜ አብራህ ነች። አብራህ ስትደሰት አብራህ ትደሰታለች፣ ስታዝንም አብራህ ሐዘንህን ትካፈላለች። እንዴት ነህ? ደህና ነህ ወይ? ምን አዲስ ነገር አለ? ህይወት እንዴት ነው ብላ ትጠይቃለች። ሌላው ሳላነሳ የማልፈው ነገር የትዝታ አስክስታ ነው። አንድ ሺህ ሰዎችን ሰብስበህ ይሆን አንድ ሙዚቃ ከፍተህ እስክስታ ቢመቱ ከአንድ ሺዎቹ ሰዎች መካከል መንጥረህ በእስክስታዋ ብቻ ለይተህ ታወጣታለህ። የራስዋ የሆነ ለየት ያለ በጣም የተለየ እስክስታ ነው ያላት። አረ ማአት 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 ነገር ብዙ ነገሮችን ማንሳት ይችላልሁኝ። ከ37 ዓመት በኋላ ነው ከትናንት ወዲያ በጡረታ የወጣችው። እንግዲህ ስለሷ ለማውራት 37 ሰዓትም አይበቃኝም፣ መቀጠል ይችላልሁ። ለማንኛውም ትዙዬ 37 ዓመት ሙያሽን በሚገባ አክብረሽ ሰርተሻል። ጡረታ ለመውጣት እንኳን አበቃሽ። ጊዜሽን ምንም ጥርጥር የለኝም በጥሩ ሁኔታ እንደምታሳለፊ ሁልጊዜም እንወድሻለን እና ከብርሻለን። መልካም የጡረታ ጊዜ ትዙ።
ስሙን ያላስተዋወቀው የመጨረሻው ባላስተያየት ባልደረባችን የሙዚቃ ቃናው ደሳለኝ መኮንን ነው። አድማጮች በትክክሉ መቅረብ ያለባቸውን የባልደረቦቻችንን አስተያየቶች በሙሉ ለማካተት ሲባል ከትልታ ጋር ያደረግነውን በተለያዩ ርዕሶች ላይ ያተኮረውን ዘለክ ያለ ቆይታ ለቅምሻ ሐል ከማስተዋወቅ ያለፈ ለማሰማት ጊዜው አልፈቀደልንም። ለሌላ ጊዜ ለማሽጋገር ተገደናል። በተከታይ ፕሮግራሞቻችን እናቀርባለን። ስለዚህ እንግዲህ ወደ ዝግጅታችን መጨረሻ ተቃርበናል። በዛሬው በጋራ የምናቀርበው የመጨረሻ የራዲዮ መጽሔት ቢሆንም ቃልም በገባሹ መሰረት ቢሮም ከባልደረቦቻችን ጋር አውርተናል። ቅርብም በመሆናችን በቅርብ እንደምንገናኝ አምናለሁ።
እንዴት አሉላ? ምክንያቱም እኔ እኮ አንድ 30 ደቂቃ ነው ቤቴ ርቀቱ ከአሜሪካ ድምጽ ራዲዮ። ከእድሜ በብዛት ያለውን ያሳለፍኩበት መስሪያ ቤት ስለሆነ እንዴት ለያለው ከናንተ? ስለዚህ እንገናኛለን። በዛም ላይ ደግሞ በጣም ወዳጅነት ያፈራን ሰዎች ስለሆን አንለያይም።
አንዳንድ ወዳጆቻችንና የሥራ ጓደኞቻችን የተሻለ ጊዜ እንዲኖራቸው በሚጠበቅበት የጥረታ ጊዜያቸው ጠፍተዋል በሚል ሲታሙ ሰምቻለሁና አለመጥፋትሽን አረጋግጠን ሪፖርት እናደርጋለን።
እንደው ባይሆን አድማጭ ሆናል።
በጣም ግሩም ትዝታ። በሌላ በኩል ለአድማጮች እንዲሁ ግረ መንገዱን ለማለት ያህል ያሰማነው ይህን ቃለ ምልልስ በቪዲዮ ነው ያደረግነው። ሰፊ ቃለ ምልልስ ነው። አንቺም የመጀመሪያውን ፕሮግራም ከሰራሽ በኋላ እንደ ተመልካች እንደ አድማጭ ልትመለከቺው ነው። ከዚህ ቀደም ከመጽሔቱ የረጅም ጊዜ ባልደረባዬ አዲሱ አበበ ጋር በተመሳሳይ ያደረግነው ቃለ ምልልስ በተከታታይ በሬዲዮ ይቀርብ እንጂ ለቪዲዮ የተሰናዳውን መጀመሪያ በተለያዩ ምክንያቶች ኋላም ኮቪድ መጣና በተፈጠሩት ለውጦች የቪዲዮን ማቅረብ አልተሳካልንም ነበር። ያን የመሰለ ሁኔታ አሁን እንደማይገጥመን አምናለሁ። ፈጥነንም ለእይታ እናበቃዋለን ብዬ ተስፋ አድርጋለሁ። በገጽ የሚታየው ደግሞ ለአድማጮች የቀረበ ስሜት ይፈጥራል ብዬ ገምታለሁ። እሱንም እንደምናወጣ ወይም በቅርቡ ለአድማጮች እንዲከታተሉ እንደምናደርግ ከወዲሁ ለማለት ነው። እንግዲህ ልንሰናበት ነው። ከስራ ባልደረቦች ብቻ ሳይሆን ከአድማጮችም የምትሰናበችበት ሰዓት ነውና መስመሩ ያንቺ ነው ትዝታ።
አሉላ በጣም ነው የማመሰግነው በሙሉ ድምጻቸውን ያሰሙንን እና ደህና ሆኝ ያሉኝን እጅግ እጅግ የምወዳቸው ባልደረቦቼን ተወልደ ተወልዲና በትኛና በፊፋ አማርኛ እየደባለቀ የሚያወራኝን ቱጁ ወድሻለው፣ ደስዬ ደሳለኝ፣ ጽዮናዬ የምወድሽ፣ ሀብታሙ ምወድ፣ ሰለሞን ውንታ፣ ስመኝሽ ሊልዬ፣ ሁላችሁንም በጣም በጣም ነው የማመሰግናችሁ። እኔ ልጆችም ወንድምም እህትም ያፈራውበት መስሪያ ቤት ስለሆነ የአሜሪካ ድምጽ ራዲዮንም አመሰግነዋለሁ። እንዲሁም ደግሞ አሉላ ከፈቀድክልኝ አድማጮቻችንም ባመሰግን በጣም ደስ ይለኛል።
አድማጮች የሚጠብቁሽ ይመስለኛል ትዝታ።
ልክ ነው። ብዙ ጊዜ የሚያሳዝን ወሬ ሰማለው። የሚገርም ነገር እንደ ድሮ አድማጭ የላችሁም እንባላለን። በጣም ብዙ ሚዲያ የተንሰራፋበት ዘመን ነው። ብዙ የመገናኛ ብዙሃን በአቅም የሚዘግብ በአቅም የማይዘግብ ባለበት ቦታ የእውነት ድምፅ ሁሉ ጊዜ በጭላንጭል ግል መታየቷና መሰማተው አይቀርም። ለዚህ ሁሉ ዘመን ምናልባት ለረጅም ዓመታት ሲያዳምጡኝ የቆዩ ሰዎች አሉና በጣም ነው የማመሰግናቸው። ወዳችኋለሁ። የአሜሪካ ድምፅ ራዲዮን መከታተል ቀጥሉ። ለእውነተኛ ዘገባ ወደ አሜሪካ ድምፅ ራዲዮ ሁሉ ጊዜ ጆሮአችሁ ያቅና እላለሁ አድማጮቻችንን። እና የስራ ባልደረቦቼን ደግሞ ልትተቹ ልታበረታቱ የተለያየ ፕሮግራም እንዲሰሩ ልትጠይቁ ትችላላችሁ። በመከታተል እውነተኛ መረጃን በሚያቀርብ ጣቢያ ላይ ጆሮአችሁ ይመላለስ እላለሁ። በጣም አመሰግናለሁ ስለ ረጅም ዘመን ግንኙነታችን። እግዚአብሔር ይስጥልኝ።
ታኛም እናመሰግናለን። ቀደም ብለን በቃለ ምልልሱም እንደተጫዋወት ነው የሥራ ብቻ የሙያ ብቻ ሳይሆን የሕይወትሽም ትልቁ አካል ነው። ከአድማጮች ጋር ያለሽም ግንኙነት ያንን ያህል ዘመናት የዘለቀ ነውና በዚያ ስሜት አድማጮች ጋር እንደሚደርስ ተስፋ አድርጋለሁ። እንግዲህ የዛሬውን ልናበቃ ነው።
እሺ ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር